የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ። የዛሬ ረቡዕ ምሽት ጥር 7 2011 ዓ.ም ተመረጥ ምሽት ዝግጅቶችን ይዤ አብራችሁ የማመሸው ጽዮን ግርማ ነኝ። እነ ሜጀር ጀነራል ክንፈ ዳኘው ለተመሰረተባቸው ክስ የመቃወሚያ ማመልከቻቸውን እንዲያቀርቡ ቀጠሮ ተሰጥቷቸዋል። የዋስ መብት ጥያቄያቸውን ፍርድ ቤቱ ውድቅ አድርጎባቸዋል። ዘገባ ይኖረናል። በሌላ በኩል የሶማሌ ክልል የሲቲ ዞን ነዋሪዎች ዛሬ ሰላማዊ ሰልፍ አካሂደዋል።
አላማችን አንድ የአንሶር ልዩ ኃይል እንደወጣ አንድ በል ደም የፈሰሱ ሰው የገደሉ ስለሆነ ደሙ ኢትዮጵያ ደም ይቆም ነው።
በሌላ በኩል የአምቦ መሰናዶ ትምህርት ቤት ተማሪዎች ዛሬ ጠዋት ባካሄዱት ሰልፍ በኦሮሞ ስም የሚንቀሳቀሱ ፓርቲዎች እርቅ እንዲያካሄዱ ጥሪ አቅርበዋል። የዚህም ዘገባ ይኖረናል። በተጨማሪም የፌዴራሉ የሀገር መከላከያ ኃይል በምዕራብ ወለጋ የአየር ድብደባ እንዳካሄደ የሚገልጹ ዘገባዎች መሰረተ ቢስ ናቸው ሲል የጠቅላይ ሚኒስትር ጽህፈት ቤት አስታወቀ። የእነዚህም ዝርዝር ዘገባዎች ይዘናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ጤና እናስቀድም። አጠራላሉት ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለሁ። የኬንያ መንግስትና ተቃዋሚዎቹ ዋና ከተማ ናይሮቢ ውስጥ ትላንት አደጋ በጣሉ ሽብርተኞች ላይ እጅግ ብርቱ የተባለ ማስጠንቀቂያ አውጥተዋል። ዲስቲ ቱ በሚባለው የተንደላቀቀ ሆቴልና የተለያዩ ቢሮዎች በሚገኙበት አንድ ተቋም ላይ አጥቂዎቹ በጣሉት አደጋ የተገደለው ሰው ቁጥር 14 መሆኑን የሀገሪቱ ፕሬዝዳንት ኡሁሩ ኬንያታ ዛሬ አረጋግጠዋል። ሽብርተኞቹ በሀገራቸው ምድር ላይ የገቡበት ገብተው እንደሚያድኗቸውም ዝተዋል። ፕሬዝዳንት ኬንያታ፣ የኢትዮጵያ ፕሬዝዳንት ሳህለ ወርቅ ዘውዴ፣ ጠቅላይ ሚኒስትር አብይ አህመድ፣ የውጭ ጉዳይ ሚኒስትር ወርቅነህ ገበየው እና የኤርትራ መንግስትም ጥቃቱን አውግዘው ዛሬ መግለጫዎችን አውጥተዋል። ዚምባብዌ ውስጥ በነዳጅ ዋጋ መናር የተቆጡ ዜጎች ያካሄዱት ተቃውሞ ዛሬ 7ኛ ቀኑን ያዘ። ፓስተርና የፖለቲካ አቀንቃኝ የሆኑት ኤቫን ማዋሪ ደግሞ በዛሬው ዕለት የመንግስት የጸጥታ ኃይሎች ከመኖሪያ ቤታቸው ተይዘው ታስረዋል። የፓስተር ማዋራሪ ጠበቃ ለጋዜጠኞች በሰጡት መግለጫ ፖሊስ ደንበኛቸውን ያሰረው በትዊተርና በሌሎች ማህበራዊ ድረገጾች አመጽ ቀስቅሰዋል ብሎ ነው ሲል ተናግሯል። ማዋራሪ በቀድሞ ፕሬዝዳንት ሮበርት ሙጋቤ አገዛዝ ዘመንም ተቃውሞ ያሰሙና አገዛዙን የሚኮንኑ ምስሎችን በየድረገጹ ያወጡ እንደነበረ ይታወቃል። ይህ በእንዲህ እንዳለም የሐራሬ ከተማን ያጥለቀለቀው ተቃውሞ ለበርካታ የንግድ ተቋማት፣ ትምህርት ቤቶችና መስሪያ ቤቶች መዘጋት ምክንያት መሆኑ ታውቋል። የተቃውሞው ዋና መነሻ ፕሬዝዳንት ኤመርሰን ምናዋጋን በነዳጅ ዋጋ ያሳለፉት ያልተጠበቀ ነገር ግን ከፍተኛ የሆነ ጭማሪ መሆኑም ይታወቃል። ከስራ ማቆም አድማው ጋር በተያያዘ ከፖሊሶች ጋር ግጭት ተፈጥሮ ቢያንስ 200 ሰዎች መታሰራቸውም ታውቋል። ዓለም አቀፉ የወንጀል ፍርድ ቤት ዳኞች በጦር ወንጀለኛነት የተከሰሱትን የቀድሞ የአይቨሪ ኮስት ፕሬዝዳንት ሎሬን ባግቦን ነጻ በማለቱ ይግባኝ እንጠይቃለን ሲሉ አቃበ ሕግያን አስታወቁ። የዓለም አቀፉ ፍርድ ቤት ዳኞች ትላንት ማክሰኞ ባግቦ እንደ አውሮፓውያን አቆጣጠር ከ2010 ምርጫ ጋር ተያይዞ በተቀሰቀሰ አመጽ የጦር ወንጀል ፈጽመዋል ተብሎ ከቀረበባቸው ክስ ነጻ ያላቸው። እናም ሶስቱ ዳኞች የ73 ዓመቱ የቀድሞ ፕሬዝዳንት ባግቦን እንዲሁም የእርሳቸው የቅርብ ረዳት እና የቀድሞ ወጣቶች ሚኒስትር ቻርልስ ብሌ ጎዴን ነጻ በማለት በአስቸኳይ እንዲለቀቁ ማዘዛቸው አይዘነጋም። ይግባኝ እንጠይቃለን ያሉት አቃቢያን ሕግ ለዳኞቹ በላኩት ማስታወሻ ባግቦም ሆኑ ረዳታቸው ቻርልስ ነጻ ስለተባሉ ከሀገር ሊወጡ ስለሚችሉ ከእይታ እንዳይርቁ ፍርድ ቤቱ ማዘዣ እንዲያወጣባቸው አሳስበዋል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ካቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የካፒና ፊዩስ ዝግጅታችንን ነው። ወደ መጀመሪያው ዘገባችን እንዝለቅ። እነ ሜጀር ጀነራል ክንፈ ዳኘው ለተመሰረተባቸው ክስ የመቃወሚያ ማመልከቻቸውን እንዲያቀርቡ ቀጠሮ ተሰጥቷቸዋል። የዋስ መብት ጥያቄያቸውን ፍርድ ቤቱ ውድቅ አድርጎባቸዋል። መለስካቸው አማሃ ዝርዝሩን ልኮልናል።
የፌዴራል አቃቤ ሕግ ጥር 7 ቀን 2011 ዓ.ም በጻፈው ማመልከቻ በከባድ የሙስና ወንጀል ክስ የመሰረተባቸው ሜጀር ጀነራል ክንፈ ዳኘው፣ ኮሎኔል በረሃ ወልደ ሚካኤል፣ ኮሎኔል ሙሉ ወልደ ገብርኤል፣ ብርጋዴር ጀነራል ብርሃ በየነ፣ ሌተና ኮሎኔል ስለሺ ቤዛ ያልተያዘ፣ ወይዘሮ ሲሳይ ገብረ መስቀል፣ አቶ ዓለም ፍጹም፣ ሌተና ኮሎኔል አስመረት ኪዳኔ፣ ሌተና ኮሎኔል ግርማ መንዘርጊያ፣ ሻምበል አግዘው አልታየና አቶ ኤርሚያስ ጠቅል አመልጋ የክስ መቃወሚያ ማመልከቻቸውን ለጥር 20 ቀን 2011 ዓ.ም እንዲያቀርቡ ፍርድ ቤቱ አዘዘ። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 15ኛ ወንጀል ችሎት ተጠርጣሪዎቹ ያቀረቡትን የዋስ መብት ጥያቄም ውድቅ አድርጎታል። ሦስተኛ ተከሳሽ ኮሎኔል ሙሉ ወልደ ገብርኤል ግን ጠበቃ ስላልቆመላቸው ከጠበቃቸው ጋር ተማክረው በሚያቀርቡት አቤቱታ ላይ ውሳኔ ለመስጠት የተለየ ቀጠሮ ቆርጦላቸዋል። አቃቢ ሕግ በእነዚህ ተጠርጣሪዎች ላይ ሁለት ክሶች መስርተዋል። በአንደኛው ክስ የተጠቃለሉት ከአንደኛ እስከ ሰባተኛ ተከሳሾች ሲሆኑ ተጠርጣሪዎቹ በሕገ ወጥ ሥራ ከ400 ሚሊዮን ብር በላይ የሚገመት ጉዳት በመንግሥት ላይ በማድረስ በፈጸሙት በሥልጣን አለግባብ መገልገል ከባድ የሙስና ወንጀልና ሰባተኛውን ተከሳሽ አቶ ዓለም ፍጹምን ደግሞ በልዩ ወንጀል ተካፋይነት ክስ መስርቶባቸዋል። አቃቢ ሕግ በሁለተኛ ክሱ ላይ ያካትታቸው ደግሞ አንደኛን፣ ሁለተኛንና ከስምንተኛ እስከ 11ኛ የተመለከቱትን ተከሳሾችን ነው። ከእነዚህም አምስቱን በሥልጣን አለግባብ በመገልገል ከባድ የሙስና ወንጀል ፈጽመዋል የሚል ሲሆን በአቶ ኤርሚያስ ጠቅላ መልጋ ላይ ደግሞ በልዩ ወንጀል ተካፋይነት በፈጸሙት ወንጀል ከሷቸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የፌዴራሉ የሀገር መከላከያ ኃይል በምዕራብ ወለጋ የአየር ድብደባ እንዳካሄደ የሚገልጹ ዘገባዎች መሰረተ ቢስ ናቸው ሲል የጠቅላይ ሚኒስትር ጽህፈት ቤት አስታወቀ። የጽህፈት ቤቱ ቃል አቀባይ ቢለኔ ስዩም እንዳሉት በአካባቢው የነበረው ቁሳቁሶችና ወታደሮችን በሄሊኮፕተር የማመላለስ ተግባር ነው። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል የውጭ ሚዲያና የዲጂታል ክፍል ኃላፊ የሆኑት ቢለኔ ስዩም ዛሬ የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ ልኳል።
የፌዴራሉ የአገር መከላከያ ኃይል ምዕራብ ኦሮሚያ ቄለም ወለጋ መግባቱ ከተገለጸ በኋላ የመጀመሪያ የሆነ መግለጫ ነው ዛሬ በጠቅላይ ሚኒስትር ጽህፈት ቤት የተሰጠው። መግለጫውን የሰጡት በጽህፈት ቤቱ የፕሬስ ክፍል የውጭ ሚዲያና ዲጂታል ክፍል ኃላፊ ቢለኔ ስዩም ከጠቀሷቸው ጉዳዮች አንዱም ይሄው የአገር መከላከያ ኃይል እንቅስቃሴ ነው። የመከላከያ ኃይሉ በቄለም ወለጋ አካባቢ የማረጋጋት ስራ እየሰራ መሆኑን ያመለከቱት ምዕራብ ኦሮሚያ በተለይም ቄለም ወለጋ ይንቀሳቀሳሉ ያሏቸውን የኦነግ ኃይሎች ጸረ ሰላም ሲሉ የገለጹት ቃል አቀባይዋ ማሰልጠኛ ቦታቸውም በዚሁ አካባቢ እንደሚገኝ አመልክተዋል። የፌዴራሉ የአገር መከላከያ ኃይል በዚሁ አካባቢ የአየር ድብደባ አካሄደ በሚል የተሰራጩ ዘገባዎች ግን የተሳሳቱ ናቸው ብለዋል።
That is unfounded as well. There has been indeed, I do acknowledge that there's been a lot of social media.
ያም እንደዚሁ መሰረተ ቢስ ነው። የአገር መከላከያ ኃይሉ የአየር ድብደባ እንዳካሄደ የሚገልጹ ዘገባዎች በማህበራዊ ሚዲያ ሲሰራጩ እንደነበር እረዳለሁ። ያ ግን ትክክለኛ መረጃ አይደለም። በአየር ክልሉ ላይ ግን እንቅስቃሴ ነበር። ምክንያቱም ቀደም ሲል እንደገለጽኩት እነዚህ ህገወጥ አካላት በርካታ መንገዶችን ሲዘጉ ነበር። እናም ብሔራዊ የመከላከያ ኃይሉ የማረጋጋት ስራ ለመስራት ወደ አካባቢው ለመግባት ያደረገው እንቅስቃሴ በእነዚህ መንገዶች መዘጋት ተገጥቶ ነበር። በመሆኑም በአካባቢው የአየር ክልል ላይ የሚካሄድ እንቅስቃሴ ነበር፣ ቁሳቁሶችንና ወታደሮችን በሄሊኮፕተር የማመላለስ እንቅስቃሴ። ይህንን ተከትሎ በአካባቢው እየሆነ ያለውን ነገር በተሳሳተ መንገድ የመረዳትና የመተርጎም ሁኔታ ሊኖር ይችላል ነው ያሉት። በአካባቢው የሚንቀሳቀሱት የኦነግ ኃይሎች በበርካታ ህገወጥ ተግባራት ተሰማርተውና በነዋሪዎች ላይም ከፍተኛ በደል ሲያደርሱ መቆየታቸውን ነው ቃል አቀባዩ ያብራሩት።
There has been road closures that we're all have heard about. There have been hijacking of tracks. There has been a lot of displacement in some parts of the Oromia region. There has been abuse of residents of the area as well.
እንደሰማችሁት የመንገዶች መዘጋት፣ የከባድ መኪናዎች መታገት፣ ሰፋ ያለ መፈናቀል ተከስቷል በአንዳንድ የኦሮሚያ አካባቢዎች። ከነዚህ ጸረ ሰላም ኃይሎች አስተሳሰብ ጋር በማይስማሙ የህብረተሰብ ክፍሎች ላይም የተፈጸሙ የመብት ጥሰቶች አሉ። ይህ ደግሞ የሴቶችን ተገዶ መደፈር የጦር መሳሪያ ዘረፋና ድብደባ አስከትሏል። ከአካባቢው የተመለሱ ሰዎች የሰጡትና በስፍራው በሚንቀሳቀሱ ጸረ ሰላም ኃይሎች ምክንያት እንዴት የዕለት ተዕለት ተግባራቸውን ማከናወን እንዳልቻሉ የሚገልጹ ምስክርነቶችም አሉ። በቅርቡ ደግሞ ባለፉት ጥቂት ቀናት የተባባሰ የተደራጀ የባንክ ዘረፋ ታይቷል። የመንቀሳቀስና ኢትዮጵያውያን በለውጡ ምክንያት እየተጠቀሙባቸው ያሉ ቀደም ሲል የገለጽኳቸውን መብቶች መገደብም በእነዚህ ጸረ ሰላም ኃይሎች ምክንያት በአንዳንድ የኦሮሚያ አካባቢዎች ታይቷል ነው ያሉት። እናም በአካባቢው ባሉ ነዋሪዎችና በኦሮሚያ ብሔራዊ ክልላዊ መንግስት ጥያቄ የፌደራል የመከላከያ ኃይል ከሁለት ሳምንታት በፊት ጀምሮ የማረጋጋት ስራ ሲሰራ መቆየቱን ቃል አቀባዩ ተናግረዋል። የመከላከያ ኃይሉ በዚህ እንቅስቃሴ ውጤት እያስገኘ መሆኑንም ነው ያስታወቁት።
The area is being secured and normal activities are starting to resume. Individuals that have been involved in these bank robberies and these organized bank robberies have also been apprehended.
አካባቢው ተረጋግቷል፣ የተለመዱ ተግባራትን መቀጠል ጀምረዋል። በተደራጀ የባንክ ዘረፋ የተሳተፉ ግለሰቦችም በቁጥጥር ስር ውለዋል፣ ለፍርድም ይቀርባሉ። የታጠቁ ኃይሎችም ትጥቅ እንዲፈቱ ተደርጓል። እናም የመከላከያ ኃይሉ በዚህ አካባቢ እያደረገ ያለው የተለያየ ገጽታ ያለው እንቅስቃሴ ነው ያሉት። እስካሁን በተደረገው እንቅስቃሴ አመርቂ ውጤቶች መገኘታቸውን የገለጹት ቢላኔ ሲዩም የመከላከያ ኃይሉ ስራ መቼ እንደሚጠናቀቅ ግን ከወዲሁ መናገር እንደማይቻል አመልክተዋል። ከአሜሪካ ድምጽ ጋር በጥያቄ ሲመልሱ ይሄንን ነው የጠቆሙት። በዚህ ጉዳይ መረጃ እንዳገኘን እናሳውቃችኋለን። ቀደም ሲል እንደገለጽኩት የመከላከያ ኃይሉ የማረጋጋቱም ስራ የጀመረው ከሁለት ሳምንታት በፊት ነው። እነዚህን የጸረ ሰላም ኃይሎች በሙሉ ከመቆጣጠር አንጻርም ከፍተኛ ውጤት አስመዝግበዋል። የተወሰነ ስራ ግን ይቀራል። ይህ ተልኳቸው ማለትም ያከባቢውን ጸጥታ የማረጋጋቱ ስራ መቼ እንደሚጠናቀቅ መረጃ እንዳገኘን እናሳውቃችኋለን። አሁን ለነገርህ የምችለው የተቆረጠ የጊዜ ገደብ ግን የለኝም ነው ያሉት። በጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል የውጭ ሚዲያና የዲጂታል ክፍል ኃላፊ ቢለኔ ሲዩም በዛሬው ጋዜጣዊ መግለጫ በሌሎች ወቅታዊ ጉዳዮችም ላይ ማብራሪያ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን ነው የምናልፈው። የሶማሌ ክልል የሲቲ ዞን ነዋሪዎች ዛሬ ሰላማዊ ሰልፍ አካሂደዋል። ሰላማዊ ሰልፉ በዞኑ በበርታዎች ወይም ወጣቶች አስተባባሪነት የተካሄደ ሲሆን ዋና መነሻውም ከአፋር ጋር የሚወዛገቡባቸውን 3 ቀበሌዎች የሚመለከት ነው ተብሏል። ሰላማዊ ሰልፉ በሰላም እንደተጠናቀቀ የደረሰ መረጃ ያመለክታል። ሰልፉ ከአፋር ክልል በሚወዛገቡባቸው 3 ቀበሌ የአፋር ክልል ልዩ ኃይል እንዲወጣ፣ ግጭት እንዲቆምና የፌደራል መንግስት ጣልቃ እንዲገባ እንዲሁም ቀበሌዎች በህዝበ ውሳኔ ወደ ሶማሌ ክልል እንዲካለሉ የሚጠይቅ ነው ይላል። አዲስ ቸኮል ዝርዝር አለው።
ሰልፉን ያስተባበረው የሲቲ ዞን በርባርታ ወይም ወጣቶች ሊቀመንበር ጣይር ፋራ ሰሚሬ ወይም ጣይር ወሎ፣
እኛ አላማችን አንድ የአንሶር ልዩ ኃይል እንዲወጣ አንድ በል ደም የፈሰሱ ሰው የገደሉ ስለሆነ ደሙ ኢትዮጵያ ደም ይቆም ነው። ያ 3 ቀበሎች ሶማሌ ክልል ስር ስለሆነ በሶማሌ ክልል ስር መሆን አለባቸው። አራተኛ ደግሞ በፌደራል መንግስት ጣልቃ ገብቶ በሰላማዊ እንዲረጋጋ ነው።
እንደ ወጣቶች ሊቀመንበር ጣይር ፋራ ሰመሬ ገለጻ አስቀድመው የአፋር ክልል ልዩ ኃይል ከወዛጋቢዎች 3 ቀበሎች እንዲወጣ ስምምነት ተደርሶ የነበረ ቢሆንም ስምምነቱ ግን በአፋር ክልል ተጥሷል። ወጣት ጣይር አክሎም 3 ወዛጋቢ ቀበሎች ከበፊትም ጀምሮ የሳ መሬቶች የነበሩ ሲሆን ወደ አፋር ክልል ሊካለሉ የበቁትም ባለፈው የኢህአዴግ አስተዳደር ዘመን ሆን ብሎ አፋርን ለመጥቀም ነው ብሏል። በሸሚቆጦር ታዳሚዎች በተሳተፉበት በዚህ ሰልፍ ላይ ሰልፈኞቹ ባለ 13 ነጥብ ያቋም መግለጫ አውጥተዋል። በጉዳዩ ላይ አስተያየታቸውን እንዲሰጡን የአፋር ክልል ኮሙኒኬሽን ቢሮ ኃላፊ ስልክ ላይ በተደጋጋሚ ያደረግነው ሙከራ አልተሳካም። ሆኖም እርሳቸውና የአፋር ሰብአዊ መብት ድርጅት ሊቀመንበር አቶ ጋአስ አህመድ ባለፈው ሰኞ በሰጡን አስተያየት ቀበሌዎቹ የአፋር ይዞታ ናቸው፣ ሶማሌዎቹ በቅርብ መጥተው ነው መኖር የጀመሩት ብለዋል። ወጣት ጣይር ግን በዚህ አይስማማም። የአካባቢ ነባር ነዋሪዎች ኢሳዎች ናቸው ይላል። እንደ ወጣት ጣይር ገለጻ ቀበሌዎቹ በአፋር ክልል ስር በመሆናቸው 3 ቀበሌዎች አንድ እንኳን የውሃ ጉድጓድ እንዳልተቆፈረላቸውና ምግብም ያገኙ የነበረው ከሶማሌ ክልል ነበር ብሏል። በተያያዘ ዜና ከድሬዳዋ ደወል የሚወስደው የመኪና መንገድም በአድማ መዘጋቱ ተሰምቷል። ባለፈው እሁድና ሰኞ የአፋር ክልል ከ3 ሶማሌ የሚበዛባቸው ቀበሌዎች ልዩ ኃይሉ እንዲያስወጣ መወሰኑን በመቃወም መንገድ መዝጋታቸው የሚታወስ ሲሆን የፌደራል ፖሊስ ኮሚሽን ህዝብ ግንኙነት ግን ልዩ ፖሊስ ይውጣ አላልን ብለው ነበር። ጉዳዩ ላይ ያላቸውን አስተያየት እንዲነግሩን የሶማሌ ክልል የኮሙኒኬሽን ቢሮ ኃላፊ አቶ ጉሌድ አሊ ለማናገር ያደረግነው ሙከራ ስልካቸው ባለመስራቱ አልተሳካልንም። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። በተያያዘ ዛሬ የአምቦ መሰናዶ ትምህርት ቤት ተማሪዎች ዛሬ ጠዋት ባካሄዱት ሰልፍ በኦሮሞ ስም የሚንቀሳቀሱ ፓርቲዎች እርቅ እንዲያካሂዱ ጥሪ ማቅረባቸው ታውቋል። ለተለያዩ ፓርቲዎች ተወካይ መልእክት ለማስተላለፍ ቢያቅዱም ተወካዮቻቸው ባለመገኘታቸው ቅር መሰኘታቸውን ተማሪዎቹ ገልጸዋል። በተመሳሳይ የአምቦ ዩኒቨርሲቲ ግቢ ተማሪዎች ሰልፍ ለማካሄድ ሲወጡ ፖሊስ አስለቃሽ ጭስ በመጠቀም ሰልፉ እንዳይካሄድ እንዳደረገባቸው ተናግረዋል። የዩኒቨርሲቲው አስተዳደር በበኩሉ በግቢውም ሆነ ከግቢው ውጪ እንዲካሄድ የተጠየቀ ሰልፍ የለም ብሏል። የመማር ማስተማር ሂደቱም በሰላም መቀጠሉን ማስታወቁን ዘጋቢያችን ከስፍራው አድርሶናል። የምትከታተሉት ከጋቢና ቪኦኤ የሚተላለፍላችሁን የወጣቶች ዝግጅታችንን ነው። አድማጮች፣ ከዚህ ቀደም እንደገለጽንላችሁ የጋቢና ቪኦኤ የወጣቶች ፕሮግራም በቅርቡ በአዲስ ፕሮግራም ወደ እናንተ ይደርሳል። ወደ ተከታዩ ዘገባችን እንለፍ። በከማሺ ዞን የነበሩ የኦሮሞ ተወላጆች ከተፈናቀሉ በኋላ ለሕክምና ከፍተኛ ችግር ያጋጠማቸው እንደሆነ ዘጋቢያችን ናኮር መልካ በተከታዩ ዘገባ ይዳስሰዋል።
በቤኒሻንጉል ጉሙዝ ክልል ካማሺ ከተማ የሚኖሩ የኦሮሞ ብሔር ተወላጆች ሆኑ ለተሻለ ምርመራና ሕክምና ወደ ተሻለ ሕክምና ተቋም ወረቀት የተጻፈላቸው ነፍሰ ጡር እናቶች በትራንስፖርት እጥረት ምክንያት መሄድና አገልግሎት ማግኘት ባለመቻላቸው ተስፋ መቁረጥ ውስጥ እየገቡ መሆናቸውን ተናግረዋል። ወይዘሮ ቢጅጌ የስምንት ወር ነፍሰ ጡር መሆናቸውን ይናገራሉ። የቅድመ ወሊድ አገልግሎት ያገኙ የነበሩት በካማሺ ከተማ ጤና ጣቢያ መሆኑን ገልጸዋል። ወደ ነጆ አጠቃላይ ሆስፒታል ሄደው የተሻለ ምርመራ እንዲያደርጉ የከተማው ጤና ጣቢያ ሐኪም ወረቀት ቢጽፍላቸውም መሄድ አለመቻላቸውንና ለተመሳሳይ ችግር የተጋለጡ ሌሎችም ነፍሰ ጡር እናቶች መኖራቸውን ተናግረዋል። ችግሩን እንዲቀረፍ ማንኛውንም የትራንስፖርት አማራጭ በማመቻቸት ለምርመራና ለሕክምና መሄድ እንዲችሉ ቢጠይቁም ሰሚ አለማግኘታቸውን ለአሜሪካ ድምጽ ተናግረዋል።
ደም ግፊት ስላለባት ወደ ተሻለ ምርመራ ትሄድ ብለው ነው የጻፉልኝ። እኛ በቂ መሳሪያ የለንም። የህፃኑን አቀማመጥ የሚያይ ባለሙያ የለም። ምንም ልናደርግላችሁ አንችልም፣ ሂዱ ብለው ወረቀት ጻፉልን። ትራንስፖርት ባለመኖሩም የሚተባበረንም አካል ስላላገኘን ለመቅረት ተገደናል። ሌላ ምን ማድረግ እንችላለን?
ወይዘሮ ቢጅጌ በቤኒሻንጉልና ኦሮሞ ተወላጆች መካከል ከወራት በፊት ተፈጥሮ በነበረው ግጭት ከገጠር ቀበሌ ሸሽተው በካማሺ ከተማ በወላጆቻቸው ቤት ከአራት ዓመት ህጻን ልጃቸው ጋር ተጠልለው እንደሚገኙ ተናግረዋል። በወቅቱ በነበረው የጸጥታ ስጋት ባለቤታቸው ሸሽቶ በዛው እንዳልተመለሰም ገልጸዋል። በማህፀናቸው ያለው ህጻን እጣ ፈንታ ብቻ ሳይሆን የተከሰተው የኑሮ ውድነትም እንደሚያሳስባቸው ገልጸዋል። አንድ ኪሎ ቡና በ300 ብር፣ ጨው በ120 ብር እና አንድ ኪሎ ጤፍ እስከ 45 ብር እየገዙ መሆናቸውን ተናግረዋል። ሌላው ስሙ ጅራታ ነገሰ እንደሚባል የነገረኝ ግለሰብ በትራንስፖርት እጥረት ምክንያት በተከሰተው የኑሮ ውድነት ሰዎች እየተጎዱ መሆኑን ለአሜሪካ ድምጽ ሬዲዮ ተናግሯል። መንግስት ሰራተኛ መሆኑን ተናግሮ ከባለፉት 5 ወራት መካከል የ3 ወራት ደሞዝን አለማግኘቱንም ገልጿል። ይህ ደግሞ ከቁሳቁሶች እና መሰረታዊ ፍጆታዎች ዋጋ መናር ጋር ተዳምሮ የኑሮ ውድነቱን የከፋ እንዳደረገበት ተናግሯል። ምንም አይነት ገቢ የሌላቸው ሰዎች ደግሞ ለከፋ ችግርና ረሃብ እየተጋለጡ መሆናቸውንም ገልጿል።
አዚ መገኛ ከተማ ከሰጥ ከተማ ዲሱኒ ምንኛ መጥቆ ወጣ በደራ ለማመን ከኝሚ ለማጅሩዋ።
አሁን የጸጥታ ሁኔታ በተወሰነ መልኩ ተሻሽሏል። ሰው አይሞትም አይጎዳምም። አሁን ሰው እየተጎዳ ያለው ከአዝቤዛ እጥረትና ዋጋ መናር ጋር ነው። 1 ኪሎ ጤፍ 45 ብር፣ ሳሙና 40 ብር ነው። ቡና 300 ብር ይሸጣል። ሰው አሁን በረሃብ እየተጎዳ ነው። ለጊዜው ያለው አንድ ሱቅ ነው። መከራከር የለም፣ በተባልከው ዋጋ መግዛት ነው። ነገር ግን አቅም የሌለው ብዙ ሰው አለ።
ከኑሮ ውድነቱ በተጨማሪም በአካባቢው የአስቸኳይ ጊዜ አዋጅ ቢታወጅም ወንጀል ፈጽሟል ተብለው ከሚጠረጠሩ ግለሰቦች መካከል ቁጥጥር ስር ያልዋሉ በመኖራቸው ለነገም ስጋት ተጋርጦብናል ይላል። ከዚህም የተነሳ ብዙ ሰዎች የትራንስፖርት አገልግሎት ባለመኖሩ ረዥም የእግር ጉዞ በማድረግ በጫካ ውስጥ አቆራርጠው ወደ ነጆ፣ ቢላና ሌሎችም የምዕራብ ወለጋ ከተሞች ለመሸሽ መገደዳቸውን ተናግሯል። ትናንትና ማታ እሱና 210 የሚደርሱ ሌሎች ግለሰቦች ወደ ኦሮሚያ ክልል መሻገራቸውንም ተናግሯል።
ህጻናትና አቅመ ደካሞች ብቻ ናቸው መንቀሳቀስ ያልቻሉት። ኑሮ መሮናል። እኔና ሌሎችም ሰዎች በጫካ ውስጥ አድርገን ወደ ነጆ ወይም ቢላ የስምንት ሰዓት የእግር ጉዞ አድርገን ልንወጣ ነው።
መንገድ የሚመሯቸው የአካባቢው አራት ተወላጆች ሲሆኑ ከእያንዳንዳቸው ከ200 ብር እስከ 500 ብር እንደተቀበሉ ተናግሯል። በአካባቢው ማዘዣ ማከለ የተመደቡ መከላከያ ሰራዊት አባላት እንዳይመለሷቸው ጥንቃቄ ተደርጎ የ8 ሰዓት የእግር ጉዞ ካደረጉ በኋላ ወጅር መጂ ተፈናቃዮች መጠለያ መድረሳቸውን አጫውቶኛል።
እያንዳንዳችንን 300 ብር አስከፍለው በጫካ ውስጥ አቆራርጦ ወደ ዋናው መንገድ አውጥተውን ተመለሱ። የ8 ሰዓት የእግር ጉዞ ካደረግን በኋላ ነው ወደ መንገድ የወጣ ነው።
የካማሺ ዞን አስተዳዳሪ አቶ ገርቢ ጎላሳስ ስለ ጉዳዩ ማብራሪያ እንዲሰጡኝ በስልክ ጠይቄያቸው ለዛሬ ጠዋት ከቀጠሩኝ በኋላ ስልካቸው ከአገልግሎት መስጫ ውጪ የሚል መልእክት ብቻ ነው የሚመልሰው። በሌላ በኩል ግን በአካባቢው ተከስቶ የነበረው አለመረጋጋት የአስቸኳይ ጊዜ አዋጁ ባለፈው 3 ሳምንት ከታወጀ በኋላ አንጻራዊ መረጋጋት እየታየ ነው ሲሉ የምዕራብ ቀጠና ማዘዣ ማዕከል አዛዥ ኮሚሽነር ሰይፈዲን ሃሩን ገልጸውልኛል።
አሁን ምንም አይነት የጸጥታ ስጋት የለም። ኮንፈረንስ ተካሂዶ እርቅ ተካሂዶ የገዳ አባቶች፣ ማግሌዎች እንዲሁም ወጣቶች በተሰበሰቡበት ቦታ በባህላዊ መንገድ እርቅ መካሄድ አለበት ብለን ተግባብተናል።
የአካባቢው ኦሮሞ ተወላጆች ከጉሙዝ ብሔረሰብ ጋር ለዘመናት አብረው የኖሩ በመሆኑ ተፈጥሮ የነበረውን ግጭት በእርቅ የሚፈቱበት ሁኔታ ላይ ከሀገር ሽማግሌዎች ጋር እየሰራን ነው ብለዋል። ይህም በዚሁ ጥር ወር ውስጥ ተግባራዊ እንዲሆን እየጣሩ መሆናቸውን ተናግረዋል። የትራንስፖርት አገልግሎት እጥረትና የኑሮ ውድነቱም የመጣው ግጭቱን ተከትሎ በመሆኑ የአካባቢው አመራር ከህብረተሰቡ ጋር በመወያየት ችግሩን ለመቅረፍ እየተሰራ ነው ብለዋል። አሁንም ግጭት ሊነሳ ይችላል ብለው በማሰብና የኑሮ ውድነቱን ሸሽተው ብዙ ሰዎች ወደ ኦሮሚያ ክልል የእግር ጉዞ እያደረጉ እየገቡ መሆኑንም መንግስት የሚያውቅ መሆኑን ተናግረዋል።
አዎ፣ ይህ ነገር አለ። ሆኖም ለሁሉም ነገር ትዕግስት አስፈላጊ ነው። ወጣቱም ይሁን ማንም ታግሶ የተሻለውን ጊዜ መጠበቅ አለበት።
የወንጀል ተጠርጣሪዎችን የማጋለጡ ስራ ተጠናክሮ ቀጥሏል ያሉት ኮሚሽነሩ እስካሁን መሳሪያ እንደያዘ በቁጥጥር ስር የዋለን ጨምሮ ከ20 በላይ ተጠርጣሪዎች በካማሺ ከተማ ተይዘው ምርመራ እየተደረገባቸው መሆኑን ገልጸዋል። ቀደም ሲል ያነጋገርኳቸው የኦሮሚያ ክልል የጸጥታ ቢሮ ምክትል ኃላፊ አቶ በዙ አግቤካ በካማሺ የሚገኙ የኦሮሞ ተወላጆች ከአካባቢው ህብረተሰብ ጋር ተዋልደው ለዘመናት አብረው የኖሩ በመሆናቸው በተቻለ መጠን ግጭቶች በእርቅ እንዲፈቱና አካባቢው ተረጋግቶ ወደ ቀድሞ ሰላሙ እንዲመለስ ሁለቱም ክልሎች አብረው እንደሚሰሩ ገልጸው ነበር። ለአሜሪካ ድምጽ ሬዲዮ ናኮር መልካ ከነቀምቴ።
ናኮርን ለዘገባው እናመሰግናለን። አድማጮች፣ እስቲ ሰዓታችን ከመጠናቀቁ በፊት በትላንትናው እለት ከተከናወኑት ነገሮች የተወሰኑትን ዳሰን ወደ እናንተ እናስደምጣችሁ። የሃይማኖት አባቶችና የሀገር ሽማግሌዎች የሰላም ጉዞ አድርገው ማጠቃለያውን ትላንት አዲስ አበባ ላይ ከአማራ ክልል ፕሬዝዳንት አቶ ገዱ አንዳርጋቸውና ከትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ጋር አድርገዋል። ከዚህም በኋላ ሁለቱ የክልል ፕሬዝዳንቶች በጋራ ሆነው መግለጫ ሰጥተዋል። በመግለጫው ላይ አብዛኞቹ ወይም ሁለቱም አተኩሮ የተናገሩት ሰላምን የተመለከተ ነው። የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው ባደረጉት ንግግርም የሃይማኖት አባቶችን፣ የሀገር ሽማግሌዎችን እንደዚሁም በተለያዩ አካባቢዎች ለሰላም የሚሰሩ ሰዎችን ሊመሰገኑ ይገባል ብለው አመስግነዋቸዋል። ለምስጋናቸውም እንደ ምክንያት ያነሱት እነዚህ ሽማግሌዎች በአገሪቱ ሰላም እንዲሰፍን ከፍተኛ ጥረት አድርገዋል። የአማራ ክልል ከሁሉም ጋር በሰላም መኖርና መጓዝ ይፈልጋል ሲሉም ተናግረዋል። እስቲ ከመልእክታቸው ውስጥ የተወሰነውን እንስማ።
አሁን አገራችን በለውጥ ሂደት ላይ ናት። ለዚህ ለውጥ አንዱ ተዋናኝ የሆነ ህዝብ ነው። አሁን ይህን ለውጥ የአማራ ህዝብ በከፍተኛ ሁኔታ የሚንከባከበው ነው። ይሄ ለውጥ እንዳይቀለበስ ከፍተኛ ጉጉት ያለው እና ለውጥ ለመጠበቅ ወደፊት እንዲራመድ ራሱን መስዋዕት ለማድረግ ዝግጁ የሆነ ህዝብ ነው። ይሄ ለውጥ ደግሞ ወደፊት የሚራመደው የሚቀጥለው ህዝቡ የሚመኘውን ተስፋ ያደረገበትን ውጤት የሚያመጣው ሰላም ሲኖር ነው ብሎ ያምናል ህዝባችን። ስለዚህ የተለያዩ ቅሬታዎች የአማራ ህዝብ ተበድያለሁ ብሎ የሚያነሳቸው ነገሮች አሉ። እነዚህ ጉዳዮች የሚፈቱት እና የሚስተካከሉት የሚታረሙት በሰላምና በሰላም ብቻ ነው የሚል እምነት አለ። እኛም የዚህ ህዝብ መሪዎች ነን። እኔ የምመራው ህዝብ ከዚህ ውስጥ አፈንግጬ በሄድ ይጠይቀኛል። ፍላጎቱ ሰላም ነው። ችግሮቹን ሰላማዊ በሆነ መንገድ ለፍትህ ለእኩልነት የታገለ ህዝብ ነው። ይሄን ይሆን ነው የሚፈልገው። ከማንም ሳይንስ ከማንም ሳይበልጥ በጋራ ከወንድሞች ጋር ከሌሎች ህዝቦች ጋር በሰላም መኖር ነው የሚፈልገው። ይሄ ፍላጎቱ የሚሳካው ሰላም ካለ፣ ይሄ ፍላጎቱ የሚሳካው መከባበር፣ መደማመጥ፣ መወያየት ሲኖር ነው። ይሄን የምነግራችሁ ካንጀቴ ነው፣ ከልብ ነው የምነግራችሁ። ይሄ ህዝብ ሰላም ይፈልጋል። አሁን እዚህ ተናግሬ አዲስ አበባ መጥቼ እናንተ ስለ ሰላም ተናግሬ እዛ ሌላ ብናገር ይጠይቀኛል ይሄ ህዝብ። ስለዚህ እኔም የምነግራችሁ እዚህና እጄ የምሰራው አንድ ነው፣ ለሰላም ነው። ይሄንን ህዝብ ለሰላም እንቀሳቀሳለሁ፣ ለማንቀሳቀስ ነው።
የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው የሃይማኖት አባቶች ለወሰዱት ለዚህ እርምጃ አመስግነዋል። እርሳቸውም የጊዜው የፖለቲካውን ጉዳይ ትተን ሰላሙ ላይ እንሰራ ይገባል ብለዋል።
ድንበር እንደዚህ እኮ አይነፈርክም ወይ ወደ ሌላ ግጭት አይወስድም። እልቂት እኮ ነው ያለው በድንበር ከውጭም ተደራድረን ከተጣላ ነው ተስማምተን በድርድር ነው። ይሄ ዝም ብሎ የሰለጠነ የሚባለው እንዲሁ አዲስ ጉዳይ ነው በሚል አይደለም፣ ወይ ዘመናዊ የቴክኖሎጂ ነው ማለት አይደለም። አሳሰው መገዳደል አይደለም እዚህ መወያየት መከራከር ነው። መገዳደል ኋላ ቀርነት ነው። መገዳደል ባለፈው አጋጣሚ አንስቼዋለሁ በሌላ መልኩ የሃይማኖት መሪ ባልሆንም የአረቦች ካሜ ኃጢአት ነው። ፕሮግራም ምን ያለበት ለፖለቲካ ላይ ዘማሰብ ማለት ብለናል። እዚህ ዳውገዛችሁት ሁሉ እኛም እናውግዘዋለን። ግን የአመራሩ አካልም ስለሆን የችግሩም አካል ነን፣ ከፍተኛ ችግር ስላለን። አሁን ግን ፖለቲካው ለብቻው አድርገን ሰላማን ደግሞ ለብቻው አድርገን ይዘን አሁን መቀላቀል ምክንያቱም የተበላሸ ፖለቲካ ስላለ እሱ በራሱ መንገድ ይሄድ እንደተገለጸው የራሳችን መድረክ አለን። መጨረሻው ደግሞ ወደ ህዝቡ በድምፁ ሊወስን የሚችል ነው ፖለቲካው። ሰላም ከሌለ ግን ድምፁ አይኖርም፣ ውይይትም አይኖርም። ስለዚህ ሌላው ትተን ፖለቲካውን ወደኋላ ተናገን በራሱ ጊዜ ይፈታ ብለን ርብርቡ በሰላም ይሆን ርብሩ ተከባብረን ሰው የሚፈናቀልበት የሚገደልበት የሚቃጠልበት ሳይሆን ተረጋግቶ የሚኖርበት በአግባቡ ማስተዳደር እንዳለብን ተደጋግፈን መስራት እንዳለብን እኔም ያው የምቀበለውንም ማምኖንም ባለፈውም በቅርብ ጊዜ ተነጋግረንበታል። ግን ያው ሁላችን አመራሮች ነን፣ የራሳችን ጉዳይ እኛንን የምንመራው። እየተበላሸ ያለ ማስተካከል አለብን።
ሁለቱም ርዕሰ መስተዳድሮች አጠንክረው በመድረኩ ላይ የተናገሩት በመግለጫቸው በሰጡት መግለጫ የገለጹት ክልሎቹም ሆነ አጠቃላይ ኢትዮጵያ ውስጥ ሰላም መምጣት አለበት፣ ጥያቄዎች የሚነሱ የፖለቲካ ጉዳዮች በጠረጴዛ ዙሪያ ውይይት ሊደረግባቸው ይገባል፣ ሰላም ቅድሚያ ሊሰጠው የሚገባ ጉዳይ ነው ብለዋል። አድማጮች እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። አስተያየቶቻችሁን ስታደርሱን በቀጣይ ምን አይነት ፕሮግራሞችን ማካተት እንደሚገባን፣ ወጣቶች በምን አይነት ፕሮግራም ቢሳተፉ የኔ ታሪክ ነው የምትሉትን አካፍሉን፣ ጻፉልን። በሆርን አት ቪኦኤ ኒውስ ዶት ኮም ኢሜል አድራሻችን ላይም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ዝግጅታችንን ሲያቀናብርልን የቆየው ደግሞ ሞቅቢል ያቤሮ ነው። የስርጭት መሐንዲሱ አልፈሪዶ አልሳንቶስም አብሮን ነበረ። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። በነገው ምሽት እንገናኝ። ደህና ደሩ።
ራዲዮ ሰገሌ አሜሪካቲ